የጤና መድህን ዋስትና ድንጋጌው በመደበኛም ሆነ መደበኛ ባልሆኑ የምጣኔ ሀብት ዘርፎች ላይ የተሰማሩ ኢትዮጵያውያን እንደ ኪሳቸው ሳይሆን እንደ ችግራቸው የጤና አገልግሎት እንዲያገኙ ለማድረግ የተሰራ መሆኑን የጤና ጥበቃ ሚኒስቴር አስታውቋል። በተለይ በመደበኛ ስራ ላይ የተሰማሩ ዜጎች የጤና ዋስትና እንዲኖራቸው የሚያስገድደው አዋጅ ከፊታችን ጥር ጀምሮ ተግባራዊ ይሆናል። ከሰራተኞች ደሞዝ ላይ ለመድን ዋስትና የሚሆን ክፍያ መቆረጥ እንደሚጀምርም ተገልጿል። ከቪኦኤ ጋር ቃለ ምልልስ ያደረጉት የጤና ጥበቃ ሚኒስትር ዶክተር ከሰተ ብርሃን አድማሱና በአሜሪካ ዓለም አቀፍ የልማት ድርጅት USAID የጤና ስርዓት ማጠናከሪያ ቡድን መሪ አቶ እሸቴ ይልማ በዚህ እቅድ ላይ ማብራሪያዎች ሰጥተዋል። እስክንድር ፍሬው ተከታዩን አዘጋጅቷል።
በመደበኛ የኢኮኖሚ ዘርፍ ውስጥ የተሰማሩ ሰራተኛ ነዎት? እነሆ ከሚቀጥለው ወር ጀምሮ ለጤና መድን ዋስትና የሚሆን መዋጮ ከደሞዝ ይቆረጣል። አዎ፣ ኢትዮጵያ ከፊታችን ጥር ጀምሮ አስገዳጅ የሆነ የጤና መድን ዋስትና አሰራር ተግባራዊ ታደርጋለች። በመደበኛ የኢኮኖሚ ዘርፍ ለተሰማሩ ዜጎች የጤና ጥበቃ ሚኒስትሩ ዶክተር ከሰተ ብርሃን አድማሱና በአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት USAID የጤና ስርዓት ማጠናከሪያ ቡድን መሪ አቶ እሸቴ ይልማ ስለዚህ እቅድ የተናገሩት ሁሉን አቀፍ የጤና አገልግሎትን ተደራሽ ለማድረግ እየተሰሩ ያሉ ስራዎችን ባብራሩበት ቃለ ምልልስ ነው። ከነዚህ ስራዎች አንዱ ደግሞ ዜጎች የጤና መድን ዋስትና እንዲኖራቸው ለማድረግ እየተደረገ ያለው ጥረት መሆኑን ዶክተር ከሰተ አስረድተዋል። እንደርሳቸው አባባል 3% የሚሆኑት የሀገሪቱ ዜጎች ከህክምና ወጪ ጋር በተያያዘ ለከፍተኛ የኢኮኖሚ ኪሳራ ይጋለጣሉ። እናም መንግስት ሁለት አይነት የጤና መድን ዋስትና ስርዓት ለመተግበር እየሰራ መሆኑን ጠቁመዋል። ግብርናን በመሳሰሉ መደበኛ ያልሆኑ የኢኮኖሚ ዘርፎች ላይ የተሰማሩ ዜጎችን የሚመለከተው ማህበረሰብ አቀፍ የጤና መድን ዋስትና የመጀመሪያው ሲሆን፣ መደበኛ በሆኑ የኢኮኖሚ ዘርፎች የተሰማሩ የወር ደሞዝተኞችን የሚመለከተው ሁለተኛው ነው። እዚህ ሁለተኛው ላይ እንቆይ። ይሄኛው የመድን ዋስትና ስርዓት አስገዳጅ ሲሆን ከሚቀጥለው ወር ጀምሮ ተግባራዊ እንደሚደረግ የጤና ጥበቃ ሚኒስትሩ ዶክተር ከሰተ ብርሃን አድማሱ አረጋግጠዋል። በስኬታማ የጤና መድን ዋስትና ስርዓት ከሚጠቀሱ ሀገራት አብዛኛዎቹ አስገዳጅ ህግ ያላቸው መሆናቸውን ሚኒስትሩ ይናገራሉ።
ሁሉም ሀገር የተሳካላቸው ሀገሮች ብትወስድ ከትላልቆቹ ካደጉት ሀገሮች አሁን ጃፓንን፣ እንግሊዝን፣ ደቡብ ኮሪያን ብትወስድ ከዛ ደግሞ በማደግ ላይ ካሉት ሀገሮችን ታይላንድን፣ ሜክሲኮን እንደዚህ ብትወስድ ሌሎችን በጣም ብዙ ሀገሮችን ነው ቪየትናም ምናምን መደርደር ይቻላል። እነዚህ ሀገሮች በጣም ሰክሰስፉል የዩኒቨርሳል ሄልዝ ከቨሬጅ በጣም ሰክሰስ ስቶሪስ የሚባሉት አስገዳጅ ህግ ያላቸው ናቸው። አስገዳጅ ማለት እንግዲህ የጤና ኢንሹራንስ ሲጀመር የመደጋገፍ ጉዳይ ነው። ሶ እያንዳንዱ ሰው እንደ ኪሱ ሳይሆን እንደ ህመሙ የሚታከምበትን እድል መፍጠር ማለት ነው። ከፍተኛ ገቢ ያለው ከፍተኛ ታክስ ይከፍላል፣ ዝቅተኛ ገቢ ያለው በአቅሙ ይከፍላል። ሁለቱ አንድ ላይ ተሰባስቦ በአንድ ማዕቀፍ ውስጥ ሆኖ ሁሉም ዜጋ እኩል የጤና አገልግሎት እንዲያገኝ ማድረግ ነው። ሰክሰስፉል የሆኑት እሱ ነው የተሳካላቸው።
አቶ እሸቴ ይልማ በአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት የጤና ስርዓት ማጠናከሪያ ቡድን መሪ፣ ወደ እርስዎ ልምጣን። ስለ ጤና መድን ዋስትና ሚኒስትሩ ባብራሩት ላይ መነሻ በማድረግ ነው ጥያቄ ማነሳው። ያንን ተግባራዊ ከማድረግ አንጻር እያንዳንዱ ወይም አብዛኛው የአገሪቱ ዜጋ የጤና መድን ዋስትና እንዲኖረው ወይም እንዲገባ ከማድረግ አንጻር ብዙ ጊዜ ፈተናዎቹ ምንድን ናቸው? የሚያጋጥሙ ችግሮች መታለፍ ያለባቸው እስካሁን እንግዲህ በትብብር ስትሰሩ ከተመለከታችሁት
የመድን ስርዓት በአንድ ሀገር ውስጥ በተለይም ደግሞ እንደ ኢትዮጵያ ባሉ አገሮች ውስጥ መጀመሩም እና ማስፋፋቱም በጣም ከባድ ነገር ነው። በኢትዮጵያ ውስጥ በተለይም ደግሞ ዩኒቨርሳል ሄልዝ ከቨሬጅ ከተጀመረና ይሄ እንቅስቃሴ ከተጀመረ ጀምሮ የደረገው እንቅስቃሴ በጥናት ላይ እየተመሰረተ ነበር። ኢትዮጵያ እዚህ በተለይም ደግሞ የህብረተሰብ መድን ውስጥ ከመግባቷ በፊት የሌሎች አገሮችን ልምድ ለመቅሰም ብዙ ጥረት ተደርጓል። ይሄም ማለት ምንድነው? በታዳጊ ሀገሮች ውስጥ እንደሚታወቀው የህብረተሰብ መድን በተለይም ህብረተሰብ መድን ላይ የምናወራው ለምንድነው በጣም የምንጠቅሰው? ለኢትዮጵያ አብዛኛው ህዝብ የሚተዳደረው በግብርና ላይ ስለሆነና ፎርማል ሴክተር ውስጥ ያለው ህብረተሰብ በጣም አናሳ በመሆኑ
መደበኛ በሆነው የሥራ ዘርፍ
የሚሰማራው በጣም የተወሰነ በመሆኑ ይሄንን ትኩረት ሰጥተነው እናወራው በዚህ ምክንያት ነው። መንግስትም ከፍተኛ ትኩረት ሰጥቶት እንደ ፓይለት አርጎ ብዙ ትምህርት ሊወስድበት ይችላል በዚህ ምክንያት ነው። ወደ ጀመርኩት ጉዳይ ልመለስና ብዙ አገሮችን ለማየት ተመክሯል። ኢትዮጵያ የሥራ መሪዎች በተለይም ይሄንን ተግባር ከጀመሩ ቀደምት አገሮች ችግርም ካጋጠማቸው በጣም ከተሳካላቸውም አገሮች ልምድ ለመቅሰም ተመክሯል። ከዲዛይኑ በፊት ይህ ማለት ሜክሲኮ ድረስ ተሄዷል፣ ቻይና ድረስ ተሄዷል፣ ቪየትናም ድረስ ተሄዷል፣ ታይላንድ ድረስ ተሄዷል። ከአፍሪካ አቻግሮቻችንን በተመለከተ ምዕራብ አፍሪካ ውስጥ ሴኔጋል ተጎብኝቷል፣ ጋና ተጎብኝቷል፣ ሩዋንዳ ተጎብኝቷል። የነዚህ ልምዶች በየጊዜው ውይይት ደረገበት ለኛ ሀገር የትኛው ይስማማል፣ ለየትኛው ነው የሚያሳካልን የሚለው ነገር በሰፊው ታይቶ ነው ዲዛይን ያደረገው።
ዶክተር ከሰታ አንድ ኢትዮጵያዊ በመደበኛ የሚሆን መደበኛ ባልሆነ የሥራ ዘርፍ ያለ እንደዚህ የጤና መድን ዋስትና በመግባቱ ምንድነው የሚያገኘው ጥቅም? መሰረታዊ ለሆኑ የጤና ችግሮች ነው ህክምና የሚያገኘው እዛ ዋስትና በመፍሰላለው ወይስ ለማንኛውም አይነት ህመም በህይወቱ ለሚያጋጥመው ሁሉ ዋስትና ነው እየገባ ያለው? ሌላው ከዚህ ጋር ያያይዘው መልሱልኝ። በአጠቃላይ በገንዘብ የሚደገፈው በዚህ መዋጮ አሁን በተከሰቱት መንገድ በሚሰበሰበው ነው ወይስ መንግስት ወይስ ሌሎች አካላት ይሄንን በገንዘብ የሚደግፉበት ሁኔታ ይኖራል?
እንግዲህ በእኛ በአገር ውስጥ ያለው ህክምና በሙሉ ፋይናንስ ያደርጋል። በጥቅሙ የቤነፊት ፓኬጁ የዚህ የጤና ኢንሹራንስ የውጭ ሀገር ህክምና ነው የማይሸፍነው እና አንዳንድ ለውበት ተብለው የሚሰሩ ህክምናዎችን ለምሳሌ የጥርስ ብሬስ፣ ንቅሳት ማጥፋት እንዲህ አይነት ከውበት ጋር የተያያዙ ነገሮችን ነው የማይሸፍነው። ከህመም ጋር የተያያዙትን ነገሮች አብዛኞቹን ይሸፍናል። አገር ውስጥ ያሉትን ከሀገር ውጭ ያለ ህክምና አይሸፍንም የጤና መድን። ሁለተኛው ይሄ የጤና መድን ኢንሹራንስ ስርዓት ሲጀመር መንግስት የወሰናቸው ብዙ ጉዳዮች አሉ። አንደኛው ለመንግስት የጤና ተቋማት መንግስት የሚያቀርበውን በጀት ድጋፍ አያቋርጥም የጤና ኢንሹራንስ ሲጀመር። ስለዚህ ሁሉም የመንግስት ተቋማት ከዚህ ቀደም እንደሚያገኙት በጀታቸውን እያገኙ ይቀጥላሉ ማለት ነው። ሁለተኛ የጤና መድን መስሪያ ቤቱ አስተዳደር ወጪውን የሰራተኞቹን ደሞዝ ጨምሮ አጠቃላይ አስተዳደር ወጪውን ከጤና መድን አባላት በሚሰበሰብ መዋጮ አይደለም የሚሸፍነው። የብዙ አገሮች እስከ 50% ይደርሳል ከሚሰበሰበው ገንዘብ ለአስተዳደር ወጪ የሚወጣው። የኢትዮጵያ መንግስት ይሄንን የአስተዳደር ወጪ በበጀት ነው የሚሸፍነው በሚል ወስኗል። ስለዚህ ከጤና መድኑ አባላት የሚሰበሰበው ገንዘብ በሙሉ የሚውለው የጤና አገልግሎቱን ወጪ ለመሸፈን ነው የሚሆነው፣ ክፍያ ለጤና ተቋማት ለመክፈል ነው የሚሆነው ማለት ነው። ይሄ ያለ ሶስተኛ ከዚህ ቀደም በነጻ የሚሰጡ አገልግሎቶችን አሁንም በነጻ ለማቅረብ መንግስትም ከመንግስት ጋር አብሮ የሚሰሩ አጋር ድርጅቶችም ይቀጥላሉ ማለት ነው። የጤና ኢንሹራንሱ በደንብ በእግሩ እስኪቆም ጥሩ ካፒታል እስኪያጠራቅም።
አቶ ሴቴ ወደ እርስዎ ልምጣና በዚህ ውስጥ አሁን በዚህ የጤና መድን ዋስትናውን ተግባራዊ በማድረጉ እንቅስቃሴ ውስጥ የዩኤስኤአይዲ ወይም የአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት ሚና ምንድን ነው? ምንድን ነው እያደረጋችሁ ያላችሁት?
እንግዲህ ለመጥቀስ እንደመኮርኩት አመራሩ የጤና ጥበቃ ሚኒስቴር ነው። ጤና ጥበቃ ይዲሰራለት የፈለገውን በእቅድ ካስቀመጠ በኋላ እኛ የምንሰጠው ድጋፍ የቴክኒካል አሲስታንስ ጉዳይ ነው፣ የሙያዊ ድጋፍ ነው የምንሰጠው። ማኑዋሎችን ከጤና ጥበቃ ጋር በመሆን በማዘጋጀት
መመሪያዎችን
በማዘጋጀት ጥናቶች ውጭ ሀገር ሄደው ሰዎች ስትሪቱን እንዲያደርጉ ስፖንሰር ማድረግ ኮሚሽን በማድረግ
ጥናት ጉዞ እንዲያደርጉ ማድረግ እንዲሁም በገንዘብ ማገዝ
ልውውጦች እንዲኖሩ ማድረግ እነዚህን በመሳሰሉና በፕላኒንግ ስራዎች ቴክኒካዊ ድጋፍ መስጠት አብረናቸው እየሰራን ቆይተናል። ይሄ ነው እንግዲህ ድጋፋችን። ሰፊ የሆነ ድጋፍ እየሰጠ ነው። ስራው በጣም ዲማንድ ይጠይቃል። አሁን በኢትዮጵያ ውስጥ ፕሮግራሙ እየሰፋ በመሄዱ ምክንያት የሚያስፈልጉት ትሬኒንጎች በጣም ብዙ ናቸው። ሰው ማሰልጠና ያስፈልጋል። አሁን ምናልባት ባለስተሳሰብ 198 ወረዳዎች ውስጥ ህብረተሰብ መድን ፕሮግራሙ እየደረሰ ነው። ይህን መፈጸምና መምራት ትልቅ የስልጠና ፕሮግራም ይጠይቃል። ይህንንም ስልጠና ከመንግስት ጎን ነው መቆም አመራር ላይ ያሉት ለመድን ድርጅት አመራሮች ስልጠና እንሰጣለን፣ በየወረዳው በየደረጃው እንሰጣለን ማለት ነው።
አብዛኛዎቹ ኢትዮጵያውያን የተሰማሩት ግብርናን በመሳሰሉ መደበኛ ያልሆኑ የኢኮኖሚ ዘርፎች ነው። እነሱን በተመለከተ እየተተገበረ ያለው የማህበረሰብ አቀፍ የጤና መድን ስርዓት መሆኑን ሚኒስትሩ አስታውሰዋል። ይሄኛው ግን ዜጎች በፈቃደኝነት የሚያዋጡበትና በተለያየ ደረጃ ያሉ የመንግስት አካላትም ድጎማ የሚያደርጉበት መሆኑን አስረድተዋል። እንደ አውሮፓውያን አቆጣጠር በ2011 በ13 ወረዳዎች የተጀመረው ይህ የጤና መድን ስርዓት በዚህ አመት ወደ 400 ወረዳዎች እንደሚያድግም ነው የገለጹት። ከአምስት አመታት በኋላ ደግሞ ሁለቱን የጤና መድን አሰራሮች ለማዋሃድ 80 ከመቶ የሚሆነውን ህዝብም ለመድረስ እቅድ መኖሩን ሚኒስትሩ አስተውቀዋል። በተለይ የማህበረሰብ አቀፍ የጤና መድን ስርዓቱን በተመለከተ ወደፊት ልንመለስበት እንሞክራለን። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።